ስራይድም እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያብሔር ውለታየዋልላቸው ሰዎች ከናፍርቶቻቸው እንዴት ተዘክተው ዝም ይላሉ? እግዚአብሔርን ከመመስገን ወርቆም በፊቱ ከመስገድ ይልቅ እንዴት ዝም ያሰኛል? እግዚአብሔር ብዙ ነገርን አድርጎልናል። ዛሬም ለኔና ለናንተ እግዚአብሔር በዚህች ቀን ውስጥ እንኳን ቢሆን ብዙ ነገርን አድርጎልናል። ከጠላት ፍላጻ ከመይታይ ክፉ ነገር እግዚአብሔር በክንፎቹ ጥላ ስር ታድጎናል። ቅዱሳን መላእክቱን ስለኛ እየላከና እያዘዘ እግዚአብሔር መውጣታችንና መግባታችንን ይጠብቃል። ክብር ተመስገን ማለት ታዲያ ይብዛብን እንዴ? እግዚአብሔር በዚህ ዝማሬ ሊሊ እንድታገለግለን ስለቀባባት አብዝቶ ይባርካት ምያልን እስቲ ወደ ዛሬው ጸሎታችን እናልፋለን። እግዚአብሔር አባታችንና አምላካችን ሆይ ጅግ አድርገንና መሰግነሃለን። አንተ ለኛ ያደረከውን ለታ ያሰብን ለይትና ቀን እግዚአብሔር ሆይም ባርካለን። ጌታችንና መዳኒታችን ሆይ ምንም እንኳን ደሊሊ በፊትህ ማሸብሸብ በፊትህ መዘመር ባንችል እንኳን በልባችን ውስጥ ላንተ እናቀርበውን ምስጋና ነው። ከናፍርቶቻችንን ከፍተን አንደበታችንም ተዘርግቶ እግዚአብሔር ሆይ ከቅዱስ ማደሪያ ደግሞ አንተን ስናመሰግን ነው። ጌታ እግዚአብሔር አምላካችን ሆይ የምስጋናችንን ፍሬ አትንቅምና በዚህ ደግሞ እንታመንብሃለን። ጌታዬና አምላኬ ሆይ ክብር ተመስገን። በእውነት እጆቻችንን ወደ አንተ አንስተን በላይ በጸባዖት ያለውን አንተን ቅዱሱን ጌታችንን እናመሰግናለን። ነው እግዚአብሔር አምላካችን ሆይ ከጎረቤቶቻችን ጋር ሰላምን ሰጠ በቢሮም በውጪም እግዚአብሔር አምላኬ ከታላላቆችና ከታናናሾች ጋር መግባባትንና አንድነትን ፍቅርንና መቻቻልን ሰጠ። ደግሞ እስከዚህች ጊዜ ድረስ ጠብቀናልና ክብር ተመስገን። ከዚህ በኋላ ያለውን ጊዜ ደግሞ እግዚአብሔር ሆይ አንተ ታውቃለህ። ቀጣዩን የሕይወት ዘመናችንን ደግሞ አሳልፈን እንዲው ለአንተ እንሰጣለን። እግዚአብሔር ሆይ ጠብቀን ከዓይን እይታም አታርቅን። በሰማነው በዚህ በቃልህ ደግሞ እንድንኖር አንተ እግዚአብሔር ሆይ ቅረጸና በጃጀን። እግዚአብሔር አምላካችን ሆይ የምንሰማው ቃል ለፍርድ እንዳይሆንብን በእውነት በጽድቅህ መመላለስ እንድንችል እርዳን። ወተት ከመጋት ብቻ አልፈን ወደ አጥንት መቆርጠሙ ደረጃ እንድንደርስ ደግሞ አበርታን አጠንክረን። ጌታችንና መዳኒታችን ሆይ በዚህች ምሽት ደግሞ እንዳባትነትህ ቸርነት መጠን እንድትገናኝን ቃልህንም ደግሞ እንድትባርክልን እንለምናሃለን። ባከበርከው ባጸደቅከው በአንድ ልጅህ በመዳኒታችን በጌታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። እንደምን አመሻችሁ ክብሯን አድማጮቻችን። ሰላምታችንን አልዘነጋንም ዳ የእግዚአብሔርን ቸርነትና በጎነትና ነሳሳ ብለን እንጂ። ባለፉት ክፍለ ጊዜያት ጥናቶቻችን ከነህሚያ ምዕራፍ 11 እና ምዕራፍ 12 የተመለከትነው በሕዝቡ መካከል የተነሳውን የታድሰውን ቅስቀሳን ነበር። ዛሬ እንግዲህ ያው የነህሚያን መጽሐፍ ጥናታችንን እናጠናቅቃለን ማለት ነው። በነገው ምሽት ክፍለ ጊዜያችን ደግሞ ይዘንላችሁ ምን ቀርበው አዲስ ትምህርት የሁለተኛ ቆሮንቶስን ትምህርት ይሆናል። ልብ በሉ ነገው ምሽት ክፍለ ጊዜ ጥናታችን የምናቀርብላችሁ አርያው ጳውሎስ ወደ ቆሮንቶስ የጻፈውን ሁለተኛውን መልእክቱን ትምህርት ይሆናል ማለት ነው። እንግዲህ ዛሬ እስቲ አብረን እንድንመለከት እንግዲህ መጽሐፍ ቅዱሶቻችሁ እንደተለመደው ገለጥ ገለጥ አድርጉና ነህሚያ ምዕራፍ 13 ቁጥር 6 አውጡ። ነህሚያ ምዕራፍ 13 ቁጥር 6 ቁጥር 7 እና ቁጥር 8ን ተመልከቱ። ጌታችንና መዳኒታችን የሚኖረንን ጊዜ ሁሉ ይባርክልን። እንዲህ ይላል፣ እኔ ግን በባቢሎን ንጉሡ በአርጤክስስ በ32ኛው ዓመት ወደ ንጉሡ ሄጄ ነበርና በዚህ ጊዜ በኢየሩሳሌም አልነበርኩም። ከጥቂት ዘመንም በኋላ የንጉሡን ፈቃድ ለመንኩ ወደ ኢየሩሳሌምም። ኤልያሴብም በእግዚአብሔር ቤት አደባባይ ለጦቢያ ጓዳውን በማዘጋጀት ያደረገውን ክፉ ነገር አስተዋልኩ፣ እጅግም አስከፋኝ። የጦቢያንም የቤቱን ዕቃ ሁሉ ከጓዳ ወደ ውጭ ጣልኩ ይላል። ይህ ሁሉ የተፈጸመው ነህሚያ በሌለበት ጊዜ ነበር። ጦቢያ በምንም አይነት ሁኔታ በእግዚአብሔር ቤት ውስጥ መኖር እንደማይገባው ነበር የነህሚያ ውሳኔ። ጌታ ኢየሱስም አይሁዳዊ ሳይሆኑ አይሁዳዊ ነን የሚሉትን መርምረ አይሁዳዊ ያለ መሆናቸውን እንደተረዳው አውቃለሁ በማለት ለኤፌሶን ቤተ ክርስቲያን የተናገረውን ማስታወስ አለብን። ራእይ ምዕራፍ 2 ቁጥር 2ን ልብ በሉ። ራእይ ምዕራፍ 2 ቁጥር 2ን ይመለከቷል። ስለዚህም ነህምያ የጦቢያን ቃዎች ያወጣ ከቤተ መቅደሱ ወረወረ። ይህ ትክክለኛ ያንተ ቦታ ስለአይደለ እዚህ መኖር የለብህም ለማለት ነበር ነህምያ ይንን ያደረገው። እስቲ ቁጥር 9ን ተመልከቱ። ጓዳዎቹንም ይላል ጓዳዎቹንም እንዲያነጹ አዘዝኩ። የእግዚአብሔርንም ቤት ቃዎች የሉንም ቁርባን እጣኑንም መልሼ በዚያ ገባው ይላል። ልክ ካንድ አይነት ተላላፊ በሽታ ወይም በሽታም ጭተባይን የማጽዳትን ያህል ነህምያ እነዛን ክፍሎች ካጸዳ በኋላ ለእግዚአብሔር አገልግሎት መልሰው አዋላቸው። ይሁን እንጂ ወዳጆቼ በዚህ ብቻ አላበቃ። ቁጥር 10ን አለፍ ብላችሁ ተመልከቱ። ለሌዋውያንም ድል ፈንታቸው እንዳልተሰጠ የሚያገለግሉትም ሌዋውያንና መዘምራን እያንዳንዱ ወደ እርሻው እንደሄዱ ተመለከትኩ ይላል። መቅደሱ ውስጥ ያገለግሉ የነበሩ ሌዋውያን ተገቢው ድጋፍ ተቋርጦባቸዋል። ስለዚህ ሕይወታቸውን የሚያቆዩበት ሥራ ፍለጋ ወደ እርሻዎቻቸው ሄደዋል። ይህም የእግዚአብሔርን አገልግሎት አስተጓጉሎታል ወይም ደግሞ አደናቅፎታል። ወዳጆቼ ለኔ እንደሚገባኝ በአሁኑ ጊዜ አገልጋዮች በተለያዩ ነገሮች እየባከኑ ስለሆነ የእግዚአብሔርን ቃል በሚገባ ለማጥናት ጊዜ የላቸውም። ካስተዳደሩ ጀምሮ ቤተ ክርስቲያን ማንኛውንም ሥራ እንዲሰሩ ትጠብቅባቸዋለች። ይሁን እንጂ ወዳጆቼ ለጸሎትና የእግዚአብሔርን ቃል ለማጥናት ጊዜ እንዲኖራቸው ለአገልጋዮች ተገቢው ድጋፍ ሊደረግላቸው ይገባል። አምላኬ ሆይ ይላል ቁጥር 14ን ተመልከቱ። አምላኬ ሆይ ስለዚህ አስበኝ ለአምላኬም ቤት ያደረግኩትን ወረታዬን አታጥፋ ይላል። እግዚአብሔር ወዳጆቼ የማንንም መልካም ሥራ አይረሳም። ለነህምያ መልካም ሥራ መታሰቢያ እንዲሆንም ነበር በዚህ መጽሐፍ ውስጥ እንዲሰፍር የተደረገው። ሕዝቡ ሰንበትን እያረከሱ የእግዚአብሔርን ትእዛዝ እየተዳፈሩ እንደሆነም ነህምያ ተረድቷል። እስቲ ከቁጥር 15 እስከ 16 ያለውን ደግሞ አንድ ላይ እናንብበው። በዚያም ወራት በይሁዳ በሰንበት ቀን የወይን መጥመቂያን የሚረግጡትን ነዶም የሚከምሩትን የወይኑን ጠጅና የወይኑን ዘለላ በለሱንም ልዩ ልዩም አይነት ሸክም በአህዮች ላይ የሚጭኑትን በሰንበትም ቀን ወደ ኢየሩሳሌም የሚያስገቡትን አየው። ገበያ ባደረጉበትም ቀን አስመሰከርኩባቸው። ደግሞም በርሷ የተቀመጡ የጢሮስ ሰዎች ነበሩ። እነርሱ ማሳዎችን ልዩ ልዩም አይነት ሸቀጥ አምጥተው በሰንበት ቀን በኢየሩሳሌም ለይሁዳ ልጆች ይሸጡ ነበር ይላል። ሰንበትን ባለማክበርና የእግዚአብሔርን ትእዛዝ ይዳፈሩ የነበሩት ደግሞ ዋና ዋና የሚባሉት ሰዎች ነበሩ። ከይሁዳም ታላላቆች ጋር ተከራከርኩና ይላል ነህምያ፣ ይህ የምታደርጉት ክፉ ነገር ምንድነው? የሰንበትን ስቀን ታረክሳላችሁን? አባቶቻችሁ እንደዚህ አድርጓል ነበርም? አምላካችንስ ይህን ክፉ ነገር ሁሉ በእኛና በዚህ ከተማ ላይ አምጥቷል ነበርምን? እናንተም ሰንበትን በማርከሳችሁ በእስራኤል ላይ ማዕትን ትጨምራላችሁ አልኳቸው ይላል። ቁጥር 17 እና 18ን ይመለከቷል። አሁን በማድረግ ላይ ያሉትን ኃጢአት ቀደም ብለው አባቶቻቸውም ሲያደርጉ እንደነበርና በዚህም ምክንያት እግዚአብሔር እንደፈረደባቸው ነው ነህምያ የሚነግራቸው። እስቲያውን ደግሞ አለፍ ብለን ከቁጥር 19 እስከ 1 ያለውን ስፍራ አብረን እንመልከት። ከዚህም በኋላ ከሰንበት በፊት በኢየሩሳሌም በሮች ድንግዝግዝታ በሆነ ጊዜ በሮቹ እንዲዘጉ ሰንበትም እስኪያልፍ ድረስ እንዳይከፈቱ አዘዝኩ። በሰንበትም ቀን ሸክም እንዳይገባ ከብላቴኖቼ በአያሌዎቹ በሮቿን አስጠበቁ። ሁሉም አንድ ወይም ሁለት ጊዜ በኢየሩሳሌም ውጪ አድረው ገበያ አድርገው ነበር። እኔም አስመሰከርኩባቸውና በቅጥሩ ውጪ ለምን ታድራላችሁ? እንደገና ብታደርጉት እጆቼን አነሳባችኋለሁ አልኳቸው። ከዚያም ወዲያ በሰንበት ቀን እንደገና አልመጡም ይላል ነህምያ። ሰንበት ከመግባቱ በፊት ማለትም ፀሐይ መግቢያ አካባቢ ላይ የከተማይቱ በሮች እንዲዘጉ አዘዘ። ነጋዴዎቹ ደግሞ ሸቀጦቻቸውን ይዞ ሲመጡ የከተማይቱ በሮች መዘጋታቸውን አዩ። በሚቀጥለውም ሰንበት ቢመጡ በሮቹ ዝግ ሆነው አገኙአቸው። በዚህ ጊዜ ነህምያ እንዲህ አታድርጉ፣ በዚህ ተንኮል ከቀጠላችሁ ግን እጣላችኋለሁ አላችሁ። ጠንከር ባለ ቃል ስለነገራቸው ድጋሚ እንደዚህ አላደረጉም። ይሁን እንጂ ሌላ መስተካከል የሚያሻው ጥፋት መፈጸሙን ለመረዳት ብዙም መቆየት አልነበረበትም። እስቲ ከቁጥር 23 እስከ 5 ያለውን ደግሞ እንመልከት። ደግሞም በዚያ ወራት ያዛጦንና ያሞንን የሞአብንም ሴቶች ያገቡትን አይሁድ አየው። ከልጆቻቸውም እኩሌቶቹ ባዛጦን ቋንቋ ይናገሩ ነበር፣ ባይሁድም ቋንቋ መናገር አያውቁም ነበር። ከነርሱም ጋር ተከራከርኩ፣ ረገምኳቸው፣ ከነርሱም አያሌዎቹን መጣው፣ ጠግሯቸውንም ነጨው። እንዲህም ብዬ በእግዚአብሔር አማልኳቸው፣ ሴቶች ልጆቻችሁን ለወንዶች ልጆቻቸው አትስጡ፣ ሴቶች ልጆቻቸውንም ለናንተና ለልጆቻችሁ አትውሰዱ ይላል። አንዳንድ አይሁዳውያን ካረማውያን ጋር እንደተጋቡና እንደተዋለዱ ነህምያ ተረድቷል። ከዚያ በኋላ ምን እንዳደረገ ራሱ ነህምያ ሲናገር ደግሞ ከነርሱም ጋር ተከራከርኩ፣ ረገምኳቸው፣ ከነርሱም አያሌዎቹን መጣው፣ ጠግሯቸውንም ነጨው ይላል። ከእንግዲህ ወዲያ እግዚአብሔርን ከማያውቁ አሕዛብ ጋር እንዳይጋቡ አስማልኳቸው። የወሰደው እርምጃ ወዳጆቼ ነህምያ ማለቴ ነው ጠንከር ያለ ቢመስልም እንደዚያ እንዲሆን ያደረገው ሁኔታው ነበር። ምንጊዜም ቢሆን የመንፈሳዊ መነቃቃት ውጤት መንፈሳዊ ታድሶ ነው። መንፈሳዊ እንቅስቃሴ ሲኖር መንጻት ያለበት ይነጻል፣ መቀደስ ያለበት ደግሞ ይቀደሳል። በእግዚአብሔር ሕዝብ መካከል እውነተኛ መንፈሳዊ መነቃቃት ቢኖር ኖሮ አብዛኛው የአገራችን ችግሮች ይወገዱ እንደነበር በሙሉ ልቤ መናገር ይችላለሁ። ዛሬም ቢሆን ወዳጆቼ ደግሜ መናገር የምፈልገው ነገር ቢኖር እንደ ነህምያ ለእግዚአብሔር ቤት የሚቀኑትን ሰዎች እንዲሰጠን ነው። ይህ ታላቅና የዘወትር ጸሎታችን መሆን አለበት። ጌታ ሆይ አንድ ሰው ስጠን፣ እግዚአብሔር አምላካችን ሆይ አንድ ሰው ስጠን እንበለው። እስቲ እንዲህ ያልን ከታምራት ኃይሌ ጋር እንዘምር፣ ታላቅ ጸሎት ነውና።
ጌታ ሆይ አንድ ሰው ስጠን፣ እግዚአብሔር ገባት ያለበት ቢባርክ የሚደርስበት ቢረግም የሚሆንበት ቢገስጽ የምንገማው ቢቆጣ ብሎ የሚሰጥ የፍቅር መጋቢ አብታም ድሃ በልቶ ደካማ ሁሉንም ሰብሳቢ በፍቅር መሪላይ በትዕግስት መንጋህን ቢመራ የተስገለ በዋሽ መድኃኒት ደራሽ በመገራ ጌታ ሆይ አንድ ሰው ስጠን የእግዚአብሔር ገባት ያለበት ቢረግምም የሚደርስ ቆጥሪ የሚፈውስ በእናትህ የሚያጽናና ጌታ ሆይ አንተ ሰው ስጠን፣ ጌታ ሆይ አንተ ሰው ስጠን። ወታብ ዘናል ወድጅ እንበልጥን ይበል ሁላችን የምኩል ሆነናል የለም ጀማም
ጌታ ሆይ አንተ ሰው ስጠን።
ወዳጆቼ ከዚህ የበለጠ ታላቅ ጸሎት ምን አለ? እግዚአብሔር ይክበር ይመስገን። ታምራት ኃይሌ በዚህ ዝማሬ ስላገለገለን እግዚአብሔር በኑሮውና በአገልግሎቱ አብዝቶ ይባርከው። እስቲ በማጠቃለያ ነህምያ የተናገረውን ከቁጥር 29 እስከ 31 ባለው ስፍራ ላይ አብረን እንመልከት። አምላኬ ሆይ ክህነትን የክህነትንና የሌዋውያን ቃል ኪዳን ስላፈረሱ አስባቸው። ከንግዳ ነገርም ሁሉ አነጻቸው። በየሰሞናቸው በየጊዜውም ለእንጨት ቁርባን ለበኩራቱ ምስራታ አደረጉ። አምላኬ ሆይ በመልካም አስበኝ ይላል። ለወገኖቹ መንፈሳዊ ጤንነት ነህምያ ያደረጋቸው ነገሮች ሁሉ የሚጠቃለሉት በእነዚህ ቃላት ነው። የባዳ ሀገር ሰዎች ከነበራቸው ስልጣንና ኃላፊነት ተነስተው ሌዋውያንና ካህናቱ ግን ተገቢ ስፍራቸውን እንዲይዙ አድርጓል። ለመቅደሱ ገቢ መሆን የነበረበት ስጦታም ለመቅደሱ ገቢ እንዲሆን ተደርጓል። የነህምያ የመጨረሻ ቃል አምላኬ ሆይ በመልካም አስበኝ የሚል ነበር። እግዚአብሔርም ጸሎቱን መልሶለታል። ወገኖቼ የነህምያ ሥራ በዚህ መጽሐፍ የሰፈረውም ከዚህ የተነሳ ነበር። እኔና እናንተም ብንሆን በታላቅ የእግዚአብሔር ሰውነቱ ነህምያን በመልካም እናስባለን። እግዚአብሔር ስለዚህ ድንቅ አሰራሩና ቃሉ ለዘላለም ይክበር ይመስገን። ከዚህ ከነህምያ መጽሐፍ ጥናታችን እግዚአብሔር ለኔም ለእናንተም ታላቅ በረከትን እንዳተረፈልን እምነታችን ነው። ይህ ደግሞ በሕይወት ዘመናችን በርምጃችን ሁሉ ለክርስትና ጎዳና ጉዟችን ማለቴ ነው እጅግ ይረዳናል፣ ታላቅ ምርኩዝ ይሆንልናል። እግዚአብሔር ይህንን ቃል በነህምያ በኩል ወደኛ እንዲደርስ ስላደረገ ጌታ ይክበር ይመስገን። እንግዲህ አድማጮች የነህምያ መጽሐፍ ጥናታችንን እዚህ ላይ እናጠናቅቃለን።
በጌት
ሰማይረሳም ጌታ ሰማይረሳ Jesus Sevairasan Gita Sevairasan Jesus Sevairasan Gita
ካላዩ ዝግጅታችን እንግዲህ ወገኖች እዚሁ አበቃ። ጻፉልን፣ ጸልዩልን። ሰላም።
በዚህ ፕሮግራም ላይ ያላችሁን አስተያየት ወይም ጥያቄ በመልእክት ሳጥን ቁጥራችን 1366 አዲስ አበባ በማለት ጻፉልን። እንዲሁም በሞባይል ስልክ ቁጥር 0944088425 እደግመዋለሁ፣ 0944088425 ደውሉልን፣ አጭር የጽሑፍ መልእክት ላኩልን። እንደዚሁም የመስራች ድምጽ ሬዲዮ በሚል የፌስቡክ ገጻችን፣ በቴሌግራም ቻናላችንና በዋትስአፕ ልታገኙን ትችላላችሁ።
Sevairasan, Jesus. Sevairasan, Jesus.